ピアノ。
የመንግስት ፖሊስ ጣቢያ እየሰበሩ ከግምጃ ቤት ወስደዋል። ከእያንዳንዱ ሚሊሻ ላይ አስፈትተዋል። በየቤቱ እየገቡ ጠመንጃን አምጣ እያሉ አስፈትተውታል። ከሁለት ሺህ በላይ ጠመንጃ ከዛ አስፈትተው ወስደዋል። በፊትም የተወሰነ ይኖራቸዋል። ገንዘብም ስላላቸው ይገዛሉ።
ኢትዮጵያ ውስጥ ራሳቸውን በገንዘብ ማበልጸግ የሚፈልጉ ሰዎች በጦር መሳሪያ ንግድ ላይ ተሰማርቶ ተገኝተዋል ሲሉ የሀገሪቱ ጦር ኃይሎች ምክትል ኤታ ማዦር ሹም ጀነራል ብርሃኑ ጁላ ለቪኦኤ ከገለጹት የተቀነጨበ ነው። ዝርዝሩ በዕለቱ አብይ ርዕሳችን ይዘነዋል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ሐሙስ ጥር 2 ቀን 2011 ዓ.ም ምሽት ተረኛ አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐየንን አብረናችሁ እናመሻለን።
በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
የኮንጎ ዲሞክራሲያዊ ሪፑብሊክ የምርጫ ባለሥልጣኖች በብሔራዊ ምርጫ ያሸነፉት ፌሊክስ ሽሰኬዲ ናቸው በማለታቸው ቁጣንና ግርምትን አስከትሏል። የምርጫው ሂደት መዛባት ጥርጣሬና ትርምስ የታከለበት እንደነበር ተገልጿል። ሽሰኬዲ ከ7 ሚሊዮን በላይ ወይም 35.5 ከመቶ ድምፅ በማግኘት ማሸነፋቸውን የሀገሪቱ የምርጫ ኮሚሽን ኃላፊ ኮርኔላ ናንጋዋ አስታውቀዋል። የኮንጎ ካቶሊካዊት ቤተ ክርስቲያን ባለፈው ወር የተካሄደው ፕሬዝዳንታዊ ምርጫ ኦፊሴላዊ ውጤት የቤተ ክርስቲያኗ የምርጫ ተቆጣጣሪዎች ከሰበሰቡት የምርጫ ድምፅ ብዛት ጋር አይስማማም በማለት ውጤቱን ተገዳድራለች። የምርጫው መካሄድ በፊት ከተደረገ አያሃዝ መለኪያ መሰረት ሌላ ተቃዋሚ መሪ ማርቲን ፋዩሉ ያሸንፋሉ የሚል ግምት ነበር። በኮንጎ ፖለቲካ ንቁ ተሳታፊ የሆነችው ካቶሊካዊት ቤተ ክርስቲያን ከአስር ቀናት በፊት የተካሄደውን ምርጫ በሀገሪቱ ዙሪያ የሚከታተሉ አርባ ሺህ ታዛቢዎችን መድባ ነበር። ፋዩላ የምርጫውን ውጤት አልቀበልም በማለት የምርጫው ኮሚሽን የምርጫ መፈንቅለ መንግስት ፈጽሟል ሲሉ ከሰዋል። ካቶሊካዊት ቤተ ክርስቲያን በበኩሏ ያካሄደችውን የድምፅ ቆጠራ ውጤት ይፋ እንድታደርግ ጥሪ አቅርበው ነበር። የካቶሊክ ቤተ ክርስቲያን የድምፅ ቆጠራ አሸናፊው ፋዩሉ መሆናቸውን እንደሚያሳይ በርካታ ዲፕሎማቶች ለሚዲያ ተናግረዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሜክሲኮ ጋር በሚያዋስነው ድንበር ግንብ ለመገንባት የአስቸኳይ ጊዜ አውጀው ከወታደራዊ ኃይል በጀት ሊጠቀሙ እንደሚችሉ አመላክተዋል። ይህን የሚያደርጉት የምክር ቤት አባላትን ለማሳመን ባለመቻላቸው ነው። ሕገ ወጥ ፍልሰትን ለመግታት ስለሚደረገው ጥረት ለመመልከት ዛሬ አሜሪካንና ሜክሲኮን ወደሚያዋስነው ድንበር ሲያመሩ ባጀቱን አስመልክቶ ከዲሞክራቶች ጋር ስምምነት ላይ ለመድረስ ካልቻሉ የአስቸኳይ ጊዜ አዋጅ ሊያውጁ እንደሚችሉ ተናግረዋል። ስለ ድንበር ጥበቃና የተዘጉትን የመንግሥት መሥሪያ ቤቶች ስለ መክፈት ጉዳይ ከዲሞክራቶች ጋር መነጋገሩ ጊዜ ማባከን ነው ሲሉ ትላንት ተናግረዋል። ፕሬዚደንቱ በድንበሩ ግንብ ለመገንባት ከ5 ቢሊዮን ዶላር በላይ በጀት እንዲመደብላቸው ይፈልጋሉ። ዲሞክራቶች በበኩላቸው ለግንቡ ሳይሆን ለድንበር ጥበቃው የ1.3 ቢሊዮን ዶላር በጀት ለመስጠት ሐሳብ አቅርበዋል።
ዋሽንግተን ወታደሮቿን ከሶሪያ ለማስወጣት ማቀዷ ብዙዎችን ባሳሰበበት በአሁኑ ወቅት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ትላንት በኢብሪልና ባግዳድ ጉብኝት አድርገው ከፍተኛ የኢራቅና የኢራቅ ኩርድ ክልላዊ መንግስት መሪዎችን አነጋግረዋል። የአሜሪካ ድምፅ ዘጋቢ ሲንዲ ሰይን ከዚህ ከዋሽንግተን ውጭ ጉዳይ መስሪያ ቤት አጭር ዘገባ ልካለች። ሰለሞን ክፍሌ ያቀርበዋል።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ ትላንት ከኢራቅ መንግስት ከፍተኛ መሪዎች ጋር ተገናኝተው የተነጋገሩት የአሜሪካን ሸሪኮች ለማረጋጋትና ለጸረ ኢራን ትግሉ ሀገራቸው የምትሰጠውን እርዳታ እንደምታሳድግ ለማረጋገጥ ነው። ሚኒስትሩ ይህ የአንድ ሳምንት የመካከለኛው ምስራቅ ሀገሮች ጉብኝታቸው ግብፅን ጨምሮ ወደ ሌሎች ሀገሮችም ይወስዳቸዋል ተብሏል። የኢራቁ ጠቅላይ ሚኒስትር አዴል አብዱል ማህዲ ሀገራቸው ከዳይሽ ወይም እስላማዊ መንግሥት ነኝ ከሚለው ነውጠኛ ቡድን ጋር በምታካሄደው ውጊያ ለምትሰጠው ድጋፍ ዩናይትድ ስቴትስን አመስግነዋል።
Concerning Secretary Pompeo, of course, his ally is he represents a friendly country we have.
ውጭ ጉዳይ ሚኒስትሩን ፓምፒዮን በተመለከተ ሸሪካችንም ሆናቸው ምን ነው የመጡትም ወዳጅ አገርን ወክለው ነው። ሁለቱ አገሮቻችን የሚጋሯቸው በርካታ ነገሮች አሉ። አሜሪካውያኑ ኢራቅ ዳኢሽን ወይም እስላማዊ መንግስት ነኝ የሚለውን ቡድን ለማንበርከክ በሚካሄደው ዓለም አቀፍ ትግል የጥምረቱ አባል በመሆን እየረዱን ነው።
ይህ ከመሆኑ አንድ ቀን አስቀድሞ ማለትም ከትላንት በስቲያ ማክሰኞ አማንን የጎበኙት ማይክ ፖምፒዮ ለአካባቢው ሀገሮች ትልቅ ስጋት የደቀኑት እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድንና ኢራን መሆናቸውን ዩናይትድ ስቴትስ እንደምትረዳና መካከለኛው ምስራቅ በምንም አይነት ሁኔታ አጋልጣ ለመውጣት እቅድ እንደሌላት ለዮርዳኖስ ባለስልጣናት አረጋግጠዋል።
The president's decision to withdraw our folks from Syria in no way impacts our capacity.
ፕሬዝዳንቱ ወታደሮቻችንን ከሶሪያ ለማስወጣት የደረሱበት ውሳኔ በምንም አይነት አላማችንን ሊጎዳ አይችልም። በመጪዎቹ ቀናትና ሳምንታት ውስጥ ዲፕሎማሲያዊ ግንኙነቶቻችንን በእጥፍ ማሳደግ ብቻ ሳይሆን በኢራን ላይ የምጣኔ ሀብት ማዕቀቡን እንደምናጠናክር ታያላችሁ። ገባችንም ይህ መሆኑን ስንነሳ አሳውቀናል።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ቀጥለው በሚጎበኙት በግብጽ ከአስር ዓመታት በፊት የቀድሞው ፕሬዝደንት ባራክ ኦባማ እንዳደረጉት ሁሉ በካይሮ ከፍተኛ የፖሊሲ ንግግር ያደርጋሉ ተብሎ ይጠበቃል።
የዩናይትድ ስቴትስና የቻይና በያዝነው ሳምንት በዢንግ በሚያካሄዱት የንግድ ንግግር መሻሻል ማሳየታቸውን የቻይና የንግድ ሚኒስቴር ገልጿል። የግዴታ የቴክኖሎጂ ሽግግርንና የአእምሮ ንብረት መብትን በመሳሰሉት ጉዳዮች ነው መሻሻል አሳይተዋል የተባለው። ይሁንና ከስብሰባ በኋላ በሁለቱም ወገኖች በዝርዝር የተገለጸ ነገር ባለመኖሩ አሁንም እርግጠኛነት ችግር መኖሩን ያሳያል ይላሉ ተንታኞች። ባለፈው ማክሰኞ ያበቃል ተብሎ የነበረው የንግድ ንግግር እስከ ትላንት ረቡዕ ተራዝሟል። የዩናይትድ ስቴትስ ባለሥልጣኖችም ንግግሩ በጥሩ ሁኔታ እየተካሄደ መሆኑን ተናግረዋል። በመጨረሻም የአውስትሬሊያ መንግስት ለህይወቷ በመስጋት ወደ ታይላንድ ያመለጠችው ወጣት የሳውዲ አረቢያ ተወላጅን ጉዳይ እያየ መሆኑን የሀገሪቱ የውጭ ጉዳይ ሚኒስትር ተናግረዋል። ማሪስ ፔይን ስለ ረሃፍ ሙሐመድ አልኩኒን ጉዳይ ዛሬ ባንኮክ ሆነው ለጋዜጠኞች መግለጫ ሰጥተዋል። የውጭ ጉዳይ ሚኒስትሯ በፊት በተያዘ ቀጠሮ መሰረት ከታይላንድ ባለሥልጣኖች ጋር ተነጋግረዋል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ለ18 ዓመት ዕድሜዋ ወጣት የስደተኝነት እውቅና ከሰጠ በኋላ አውስትሬሊያ እንድትቀበላት ጠይቆ ነበር። ፔን ታዲያ የአውስትሬሊያ ባለሥልጣኖች ስለ ወጣቷ ውሳኔ ላይ ከመድረሳቸው በፊት እየገመገሙ ስለሆነ አሁን ይዘዋት ሊሄዱ እንደማይችሉ ገልጸዋል። ወጣቷ ከቤተሰቧ ጋር ወደ ኩዌት ለእረፍት ከሄደች በኋላ አምልጣ ቅዳሜ ማታ ታይላንድ አይሮፕላን ማረፊያ ላይ ገባች። ከዚያም በአይሮፕላን ማረፊያው ሆቴል ውስጥ መሽጋ ከተባበሩት መንግስታት ድርጅት ሰዎች ጋር እስከምትነጋገርበት ጊዜ ድረስ አልወጣም በማለት በርካታ የትዊተር መልእክቶች አስተላለፈች። በዚህ ድርጊቷም የዓለም ትኩረት በመሳቧ የታይላንድ ኢሚግሬሽን ወደ ሀገሯ ለመመለስ የነበረውን እቅድ ቀለበሰ። ቤተሰቦቼ በጣም ጥብቅ ከመሆናቸው የተነሳ ጸጉሬን በመቁረጤ ብቻ ለስድስት ወራት ያህል አንድ ክፍል ውስጥ ዘግተውብኛል። አሁን ብመለስ ከሳውዲ አረቢያ እስር ቤት እንደወጣሁ ይገድሉኛል ነበር ያለችው። የወጣቷ አባትና ወንድሟ ባለፈው ማክሰኞ ባንኮክ ቢገቡም ልጅቱ ልታገኛቸው እንዳልፈለገች የሀገሪቱ ኢሚግሬሽን ገልጿል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ ይቀጥላል። ኢትዮጵያ ውስጥ ያለውን ያለመረጋጋት አጋጣሚ በመጠቀም ራሳቸውን በገንዘብ ማበልጸግ የሚፈልጉ ሰዎች በጦር መሳሪያ ንግድ ላይ ተሰማርተው ተገኝተዋል ሲሉ የሀገሪቱ ጦር ኃይሎች ምክትል ኤታ ማዦር ሹም ጀነራል ብርሃኑ ጁላ ለቪኦኤ ገልጸዋል። ይሁኔታን በተለያየ ቦታ ህገወጥ መሳሪያ ዝውውር እንዲኖር መንገድ ከፍቷል ብለዋል። ለሁለቱም ችግሮች መፍትሄ ለማግኘት መንግስታቸው እየሰራ መሆኑን የጦር አዛዡ ተናግረዋል። ጀነራል ብርሃኑ በሀገሪቱ የጸጥታ ሁኔታ ላይ በዚህ ሳምንት ፓርላማው ፊት ቀርበው የሰጡትን ማብራሪያ፣ በሌላ በኩል ደግሞ በምዕራብ ኦሮሚያ፣ በትግራይና በአማራ ክልሎች ውስጥና በመካከላቸውም ያለውን የጸጥታ ሁኔታ አስመልክቶ መስሪያ ቤታቸው ሰሞኑን ስለሚሰነዘሩት ወቀሳዎች እንዲሁም ካለመረጋጋቱ ጋር ተያይዞ የአዲሱ ጠቅላይ ሚኒስትር አስተዳደር ሀገሪቱን መምራት አቅቶታል እየተባለ ስለሚወራው ጉዳይ ተጠይቀው ምላሽ ሰጥተዋል። በእነዚህ ጉዳዮች ላይ ጀነራል ብርሃኑ ጁላን ያነጋገረቻቸው ጽዮን ግርማ ናት። ቀጥሎ ይቀርባል።
ሰኞ ታህሳስ 30 2011 ዓመተ ምህረት የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ የህዝብ ተወካዮች ምክር ቤት ቀርበው ማብራሪያ በሰጡበት ወቅት ታጣቂዎች በምዕራብ ኦሮሚያ አደረሱት ስላሉት ጉዳት በዝርዝር ተናግረው ነበር። ታጣቂዎቹ መሳሪያውን ከየት ነው የሚያገኙት በሚል ከአሜሪካ ድምጽ ጥያቄ ቀርቦላቸዋል።
የመንግስት ፖሊስ ጣቢያ እየሰበሩ ከግምጃ ቤት ወስደዋል። ከእያንዳንዱ ሚሊሻ ላይ አስፈትተዋል። በየቤቱ እየገቡ ጠመንጃን አምጣ እያሉ አስፈትተውታል። ከ2000 በላይ ጠመንጃ ከዛ አስፈትተው ወስደዋል። በፊትም የተወሰነ ይኖራቸዋል። ገንዘብም ስላላቸው ይገዛሉ። ማለት የኮንትሮባንድ ወጥ የጦር መሳሪያ ዝውውር ስላለ ይገዛሉ። ጠመንጃ ማግኘት ብዙ ከባድ አይደለም ለነሱ።
የህገ ወጥ የመሳሪያ ዝውውሩ በማን ነው የሚከናወነው ለሚለው ጥያቄ
ከለውጡ ጋር ተያይዞ በዚህ ግርግር ጊዜ ጠመንጃ ሸጠው ሀብታም ለመሆን የሚንቀሳቀሱ ኃይሎች አሉ። እነሱ ከተለያየ ጎረቤት ሀገር ጠመንጃ ወደ እንዲገባ እያደረጉ ነው።
ሀብታም ለመሆን ሲሉ በመሳሪያ ሽያጭ ተሰማሩ የተባሉት ሰዎች ኢትዮጵያውያን ናቸው?
በውጭ ሌሎች፣ በሀገር ውስጥ ኢትዮጵያውያን ናቸው።
ተይዘዋል? በቁጥጥር ስር የዋሉ አሉ?
ብዙ ናቸው። ፌዴራል ፖሊስ ነው የሚይዛቸው። ከፌዴራል ፖሊስ ጋር በጸጥታ ጉዳይ አብረን ስለምንሰራ ከዛ ባገኘነው መረጃ መሰረት በጣም በርካቶች ናቸው የተያዙ።
እስካሁን በዚህ ዝውውር የተሳተፉት ሰዎች ማንነት በግልጽ ይታወቃል ወይ? የፍርድ ሂደታቸውስ ምን ይመስላል? ጄኔራል ብርሃኑ ይህን ጉዳይ የፌዴራል ፖሊስን የሚመለከት ነው ብለውናል። በሌላ ዝግጅት እንከታተለዋለን። ይህንን የተባለውን ህገ ወጥ የመሳሪያ ዝውውር ለመከላከልስ ምን እየተደረገ ነው?
አሁን ለጊዜው እየተሰራ ያለው ህገ ወጥ ትጥቅ ዝውውር በተገኘበት የሚያዝበትና ዳር ድንበሮቹ መውጫ መግቢያ በሮች ላይ ክትትል የማድረግ በመሀል ሀገር ላይ ባሉት ህጋዊ ኬላዎች የመቆጣጠር ስራ ነው እየተሰራ ያለው። በዋነኝነት ግን ባይዘው የኢትዮጵያ ችግር ብቻ አይደለም ይሄ። እዚህ ጎረቤት ሀገር አካባቢ ለምሳሌ ሶማሊያን ከወሰድሽ ጠንካራ መንግስት የለም። ደቡብ ሱዳን ከወሰድሽ ጠንካራ መንግስት የለም። እነዚህ ደግሞ መተላለፊያ ሆነዋል። የቀጠናው ወደ ችግር መግባት ለኢትዮጵያም ችግር እየፈጠረ ነው። የማስተካከል ስራ ለመስራት መንግስት እየሰራ ነው ያለው።
ምንድን ነው የሚሰራው? ምን እየተሰራ ነው?
አንደኛ የመሳሪያ አያያዝ ህግ የማውጣት ስራ መንግስት እየሰራ ነው። ማን ይታጠቃል፣ እንዴት ይታጠቃል የሚል ነገር መንግስትም ትኩረት ሰጥቶበት እየሰራ ነው።
መቼ ነው የሚወጣው? በውይይትስ ያደረገ ያለው አካል ማን ነው?
ይሄ የሚመለከተው ፌዴራል ፖሊስ ነው።
ጀነራል ብርሃኑ ሌላው ለህዝብ ተወካዮች ምክር ቤት ባቀረቡት ሪፖርት ስለ ምዕራብ ኦሮሚያ ባስረዱበት ወቅት ታጣቂዎቹ የመከላከያ ዩኒፎርም እንዳላቸው አንስተው ነበር።
ራሳቸው ገለው መከላከያ ገደለ ይላሉ። የእኛ ሬንጀር ለብሰው ሰው ይገላሉ። ከዛ መከላከያ መጥተው እርምጃ ሲወስድ ሬንጀሩን አውልቁና ሲቪል አልብሰው ይኸው መከላከያ ሲቪል ገደለ ብለው መንገድ ላይ ይጥላሉ።
ይህንን ንግግራቸውን መሰረት በማድረግ ታጣቂዎቹ ዩኒፎርሙን ከየት አመጡት የሚል ጥያቄ ቀርቦላቸዋል ለጀነራል ብርሃኑ።
ይሄ ሬንጀር በሁለት መንገድ የተገኘ ነው። አንዱ ይመረታል፣ በፋብሪካዎች ይመረታል፣ አገር ውስጥ ማለት ነው። ስለዚህ ይህን ስራ መስራት ሲፈለገ ከዛ ሊገዛ ይችላል። አንድ ይሄ ነው። ሁለተኛ የሰራዊት አገልግሎት ጨርሶ ከሰራዊት የሚቀነሱ ሰዎች አሉ እና እነዚህ ሰዎች ሲቀነሱ ሬንጀር መልሶ አይባልም። የለበሱት ሬንጀር ይዘው ነው የሚሄዱ። ከሄዱ በኋላ ይሸጡታል እና ከዛ ነው የሚሰበስቡት። ይህንን ግን እኛ ማስተካከል አለብን፣ እናስተካክለዋለን ለወደፊት። ቢያንስ ወደ ህዝቡ የገባ ሬንጀር እንዳይኖር አሰራሮች እያስተካከልን ነው፣ እናስተካክለዋለን። ፋብሪካዎችም ሬንጀር የሚያመርቱ ከሆነ ሬንጀር ለመንግስት ሰራዊት ካልሆነ በስተቀር ለሌላ አምርተው እንዳይሸጡ የሚያደርጉ አሰራሮችን መከተል ይኖርብናል። ትንሽ ተዝረክርኮ የቆየ ነገር አለ። በዛ መንገድ ነው የሚያገኙ።
በዚህ የመከላከያ ሚኒስቴር የ2011 ዓ.ም የግማሽ አመት የስራ ክንውን ሪፖርት ከመከላከያ ሚኒስትሯ አይሻ መሐመድ ጋር ቀርበው ማብራሪያ የሰጡት ምክትል ኢታማጆር ሹም ብርሃኑ ጁላ ሰፋ ያለ ጊዜ ወስደው ያብራሩት በምዕራብ ኦሮሚያ ታጣቂዎች በነዋሪዎች ላይ አደረሱት ያሉትን ጥቃት በዘረዘሩበት ክፍል ነው። በምዕራብ ኦሮሚያ ጭካኔና በደሎች ተፈጸመዋል ብለዋል። ምንድናቸው ተፈጸሙ ያሏቸው ጭካኔዎችና በደሎች በሚል ከአሜሪካ ድምጽ ተጠይቀዋል።
በደሎቹ ብዙ ናቸው። ሀብቱ ተዘርፏል። ያንዳንዱ ገበሬ በወር 1 ኩንታል እንዲሰጥ ይደረጋል። ደሃ ገበሬ በጣሳ እየሰፈረ እንዲሰጥ ይደረጋል። ትንሽ ገንዘብ ያላቸው ሰዎች ገንዘብ ኮታ ይሰጣቸውና ክፍሉ ይባላሉ። ትንታም ነው የሚባል ዛሬ መቶ ላይ ከወር ወይ 75000 ክፍል ይባላል። ትንሽ የያዘ ባለሀብት ወደ ድህነት እንዲገባ የሚያደርግ ስራ ተሰርቷል። ይህንን በተከታታይ ማዋጣት ማለት ወደ ድህነት መግባት ነው ያሉ ባለሀብቶች አካባቢውን ለቀው ወጥተዋል። እዚህ አዲስ አበባ ድረስ መጥተው የተቀመጡ አሉ። አካባቢውን መልቀቅ የማይችለው አርሶ አደር ግን የተጣለበትን ግብር እየገበረ ልጆቹን ለአመት ቀለብ ያስቀመጠው ጨርሷል። በብዙ ቦታ እንዳይሰራ ደግሞ ተደርጓል። መንገድ ተዘግቶበታል። ከተማ እንዳይንቀሳቀስ ተደርጓል። ከተሞች ንግድ አቁመዋል። ከመሀል ሀገር ወደዛ ቀጠና የሚገባ ሎጂስቲክስ እንዳይገባ ተደርጓል። ሰዎች ይታፈናሉ፣ ይታሰራሉ፣ አንደርግራውንድ ይታሰራሉ። ታስረው ውጭ ብሉ ጥሩ ነበር ይገረፋሉ። የተለያየ ምክንያት የተፈጠረ የመንግስት ደጋፊ ነህ፣ የቴሌ ደጋፊ ነህ እየተባሉ ቶርች ሁሉ የተደረጉ አሉ። አንደርግራውንድ አስረዋቸው ሳያስለቀቃቸው ሁሉ አሉ። የሚሰሩ ስራ ለራሱ ግልጽ አይደለም።
ጀነራል ብርሃኑ በቄለም ወለጋ፣ በምዕራብ ወለጋ፣ በምስራቅ ወለጋ እና በሆሮ ጉድሩ ወለጋ የጠቀሷቸው ችግሮች መፈጠራቸውን ተናግረዋል። በዚህ አካባቢ ያለውን የህብረተሰብ ክፍል ከታጣቂዎች እጅ ለማስለቀቅ መከላከያው ከመንግስት ግዳጅ ስለተሰጠው እርምጃ መውሰዱን ለህዝብ ተወካዮች ምክር ቤት ቀርበው አብራርተዋል። እርምጃው መወሰድ ከተጀመረ አንድ ሳምንት መቆጠሩንና በሚቀጥሉት ጥቂት ሳምንታት ውስጥ የጸጥታ ሁኔታ እንደሚስተካከልም ጠቁመዋል። ምን አይነት እርምጃ ነው የተወሰደው? በወሰዳችሁት እርምጃስ ምን አገኛችሁ የሚል ጥያቄ ቀርቦላቸዋል።
መከላከያ የወሰደው አንደኛ የተዘጋ መንገድ ማስከፈት ነው። ሁለተኛ ህዝቡ ትላልቅ ከተሞች አሉ፣ መካከለኛ ከተሞች አሉ። እነዚህ ከተሞች ውስጥ ሁሉ ገብተው ነበር። ምክንያቱም መከላከያ እዛ አልነበረም። የክልል የጸጥታ ኃይል ነው እዛ የነበረው። የክልል የጸጥታ ኃይል ደግሞ አትተኩስ ተብሏል በመንግስት። ለምንድን ነው አትተኩስ የተባለው? በሰላም ግባና ታገል ስለተባለ አሁን አንዳንድ እንቅስቃሴዎችን በሚያደርግበት ጊዜ ቅድም የገለጽኩትን ጸረ ህዝብ ስራ በሚሰራበት ጊዜ ወደ ግጭት ከገባን ተጠርቶ ተመታ የሚባል ነገር ይፈጥራል በሚል መንግስት ከፍተኛ ትዕግስት ነው ያደረገው። ከሚገባ በላይ ነው የታገሰው። በመታገሱ ነው መንግስት መወቀስ ያለበት፣ ሊወቀስም ከሆነ ማለት ነው። ግን ደግሞ ሰዎቹን ማባበል፣ በሽማግሌ መጠየቅ፣ ይሄን ነገር አቁሙ ማለት፣ መሪዎቹን ጠርቶ ማነጋገር ላይ ተጠምዶ ብዙ ጊዜ ባክኗል። በዚህ ጊዜ ውስጥ ከፍተኛ ውድመት ነው ያደረሱ። ጥሩ የንግድ እንቅስቃሴ፣ የልማት እንቅስቃሴ የነበረበት ክልል ወደ ጨለማ ነው የተቀየረ እና አሁን የተደረገው ነገር ምንድን ነው? መስመሮቹን ማስከፈት፣ ከተሞቹ ስራቸውን እንዲሰሩ ማድረግ። ከከተማ ውስጥ ሰራዊቱ ሲገባ ሸሽቶ ነው የወጡት። ከወጡ በኋላ በየመንገዱ ላይ ደፈጣ ነው ያደረጉት። ደፈጣውን በማክሸፍ እጅ የሚሰጡትን እጅ እንዲሰጡ፣ ከቤተሰብ በግድ የተወሰዱ ወይም ስታለው የተወሰዱትን ቤተሰብ እንዲመልሳቸው በማድረግ በጣም በርካታ የእነሱ አባሎች በቁጥጥር ስር ውለዋል። ደፈጣ አድርገው ሰራዊታችን ላይ ተኩስ የከፈቱት ደግሞ እርምጃ ተወስዶባቸዋል። ይሄን ያህል ከመከላከያ ሰራዊት ፊት ቆሞ ለመዋጋት የሚያስችል ቁመናም ብቃትም የላቸውም። እኛ እንዳውም ምንድን ነው ጥንቃቄ እያደረግን ያለ ነው። አንደኛ ህዝቡ ውስጥ ሆነው ተኩሰው እኛም የተኩስ መልስ ሰጥተን በመሀል ህዝቡ እንዳይጎዳ በሚያደርግ አኳኋን ከህዝቡ ነቅሎ እንዲወጡ ነው ያደረግነው። ነቅሎ ወጥቶ አሁን ወደ ጫካ ነው አፈግፍገው ያሉት። እነሱንም ቢሆን እኛ የመግደል አላማ የለንም። በዛ መንገድ የሚሳካ ምንም ነገር እንደሌለ አውቀው የህግ በላይነት ተከብሮ እነሱም በተቀመጠው አቅጣጫ መሰረት ወደ ሰላማዊ ኑሮ እንዲመለሱ ነው ጥረት እያደረግን ያለ ነው። ይሄ ማለት ግን በራሳቸው ተነሳሽነት በሰራዊታችን ላይ እርምጃ ለመውሰድ የተንቀሳቀሱትን እርምጃ እንወስዳለን። በዚህ አድርገን አሁን አብዛኛው አካባቢ ላይ ስር ሰደው የነበረና ህዝቡ ላይ ተጭነው ህዝቡን አስፈራርተው ጸጥ ለጥ ብሎ እነሱ የሚሉትን ብቻ እየሰራ የነበረ ህዝብ ነጻ የወጣበትና አሁን ህዝቡ እፎይታ ያገኘበት ሁኔታ ነው ያለው።
አድማጮች፣ ውይይቱ አላበቃም፣ በሁለተኛው አጋማሽ ይቀርባል፣ ጠብቁን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ ቀጣይ ዘገባ እናልፋለን።
በሻምቡ ከተማ ሰዎች በኮማንድ ፖስት መታሰራቸውን ነዋሪዎች ተናገሩ። ቁጥጥር ስር ከዋሉ ሰዎች መካከል ለ12 ዓመት ገደማ ከታሰረች በኋላ ባለፈው 2010 ዓመተ ምህረት በመህረት የተለቀቀችው ጫልቱ አቤት ትገኝበታለች። በሌሎች የምዕራብ ኦሮሚያ ከተሞችም ሰዎች በቁጥጥር ስር መዋላቸውን ነዋሪዎች ተናግረዋል። የኦሮሚያ ኮሚኒኬሽንስ ቢሮ ሰዎች በቁጥጥር ስር እየዋሉ ያሉት በህብረተሰቡ ጥቆማ ነው ብሏል። ናኮር መልካ ተጨማሪ አለው።
ጫልቱ ታከለ አቤቱ ባለፈው ማክሰኞ ከቤተሰቦቿ መኖሪያ ቤት በኮማንድ ፖስት ቁጥጥር ስር መዋሏን ቤተሰቦቿ ለአሜሪካ ድምፅ ሬዲዮ ተናግረዋል። በአሁኑ ጊዜም በሆሮ ጉድሮ ወለጋ ዞን ፖሊስ መምሪያ እንደምትገኝ ወላጅ እናቷ ወይዘሮ አስካል አብዲ ገልጸዋል።
ኦነግ በሻምቡ ጽህፈት ቤት በመክፈቱ እሷ በአስተባባሪነት ስትመደብ ጫልቱ ተይ እነዚህ ሰዎች ወደ እስር ይመልሱሻል ብዬ ተቃወምኩ። እሷ ግን ይህ ከሁሉም ገለልተኛ ነው አለችኝ። ማንም አይነካኝም አለች። ከእሷ ጋር የነበሩ ሰዎችም ሲያሳምኑኝ እሺ አልኩኝ። ባለፈው አንድ ሳምንት አስራዋት ነበር። አሁንም ድጋሚ ያዟት። ከቤት የማትወጣዋ ልጄ በኦነግ ጉዳይ የታሰረች ይመስለኛል።
ወይዘሮ አስካለ ልጃቸው ከዚህ በፊትም እንደ ኢትዮጵያውያኑ አቆጣጠር ከ1997 ዓ.ም ጀምሮ ለሶስት ጊዜ በኢትዮጵያ መንግስት መታሰሯን ተናግረዋል። የዕድሜዋን 12 ዓመት ገደማ በእስር ቤት እንዳሳለፈች ገልጸው 2010 ዓ.ም በኢትዮጵያ በታየው የነጻነት ወጋገን በምህረት ብትለቀቅም አሁንም ከመታሰር አልዳነችም ይላሉ።
የዩኒቨርሲቲ ትምህርቷን በእስር ላይ ሆና ነው የጨረሰችው። ማስተርሷን ደግሞ ከወጣች በኋላ እንድትጨርስ አበረታታት ነበር። የስራ ልምድ ስለሌላት ውጤቷ ጥሩ ቢሆንም ቀጣሪ አላገኘችም ነበር። ድጋሚ ታስራ ባለፈው ዓመት በምህረት ተፈታ ነበር። ያኔ እንግዲህ ኦነግ ሲመጣ ሁሉም ሆ ብሎ የተቀበለው አሁን ለምን እንደ ወንጀል እንደተቆጠረ አላውቅም። ፈጣሪ ብቻ ይይልኝ፣ ሌላ የምለው የለኝም።
ከታሰረች ሶስት ቀን ማለፉን የተናገሩት እናቷ ጫልቱንም ሆነ ሌሎችም በቁጥጥር ስር የዋሉ ሰዎችን ከመጠየቅ ለአሁኑ የከለከለኝ የለም ብለዋል። ወንድ ልጃቸው ሰኚ ታከለ ታስሯል ተብሎ ሲወራ እንደነበር የተናገሩት ወይዘሮ አስካለ ጫልቱ በተያዘችበት ምሽት በመንግስት ታጣቂዎች ለጥያቄ ተወስዶ ከጥቂት ቆይታ በኋላ መለቀቁን ተናግረዋል። ሰኚ ታከለ ስለ ሁኔታው እንዲህ ብሏል።
ሻምቡ ከተማ ውስጥ በዚህ ሰሞን መንገድ ላይ አትቁሙ በሚል ምክንያት ነው ሰው የሚይዙት። በተጨማሪም ኦነግ ናችሁ፣ ኦነግን ትደግፋላችሁ በሚል ምክንያት እያፈሱ ነው። እኔንም ቢሆን ለምን ከእህትህ አትማርም ብለው ይዘውኝ ጥቂት ጥያቄዎች ከጠይቁኝ በኋላ ለቀውኛል።
የሆሮ ጉድሮ ወለጋ ዞን አስተዳዳሪና የኮማንድ ፖስቱ አባል አቶ አየለ ዴከማ ስለ ሰዎች መታሰር ማብራሪያ እንዲሰጡኝ በስልክ ጠይቄያቸው በስብሰባ ላይ እንደሆኑ ገልጸውልኝ ከቆይታ በኋላ እንድጠይቃቸው ቀጠሮ ቢሰጡኝም ደጋግሜ ብደውል ስልክ አላነሱልኝም። በነቀምቴ ከተማም ሰዎችን በኮማንድ ፖስቱ ቁጥጥር ስር መዋል ቀጥሏል ይላል የከተማው ነዋሪ አቶ ፌደሳ ቶላ። ለምን እንደታሰሩ እንደማያውቅም ይህ ሰው ይናገራል።
ብዙ ሰዎች በመንግስት ታጣቂዎች ቁጥጥር ስር ውለዋል። ለምሳሌ ቡርቃ፣ ራጉኤል ኃይሉ፣ ሄኖክ ዮሐንስና ሌሎችም ቁጥጥር ስር ውለዋል። የዩኒቨርሲቲ ተማሪዎች የሚገኙባቸዋል። ከዚህ በፊት ታስሮ የነበረው ሻንቆ የተባለ ወጣትም በድጋሜ ተይዟል። የክሊኒክ ባለቤት የሆኑት አቶ ፍቅሩ፣ አጌ ሀምቢሳ፣ ቀበናና ገሜ የተባሉ ግለሰቦችም ታስረው ቤተሰብ እንዳይጎበኛቸው ተደርገዋል።
ስለዚህም ጉዳይ ለማጣራት የምስራቅ ወለጋ ዞን ኮማንድ ፖስት አባልና አስተዳዳሪ የሆኑት አቶ ብርሃኑ በቀለን ለማግኘት ያደረግኩት ጥረት አልተሳካም።
የኦሮሚያ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ አድማሱ ዳምጠው ግን ተከታዩን ምላሽ ሰጥተውናል።
ህብረተሰቡ እየሰጠ በሚገኘው ጥቆማ መሰረት ሰዎች በቁጥጥር ስር እየዋሉ ነው። የተያዙ ሰዎች ከተጠረጠሩበት ወንጀል ነጻ ከሆኑ ቶሎ ይለቀቃሉ፣ ጥፋተኛ ከሆኑ ደግሞ በሕግ ይጠየቃሉ። የጸጥታ አካላትም በዚህ ረገድ በጥንቃቄ እንዲሰሩ አቅጣጫ ተሰጥቷቸዋል። በዚያው መሰረት እየሰሩ ነው።
የቢሮ ምክትል ኃላፊ አቶ ኤሪሳ ተረፈ ትናንት ለቢቢሲ አፋን ኦሮሞ ክፍል በወንጀል ስለተጠረጠረ እንጂ በፖለቲካ ፓርቲ አባልነቱ የታሰረ ሰው የለም፣ ነገር ግን የፖለቲካ ፓርቲ አባልነት ለወንጀል ሽፋን መሆን የለበትም ብለዋል። ባለፈው ሳምንት የአካባቢው ኮማንድ ፖስት አዛዥ ከአባቶርቤ ውጭ ማንንም አላሰርንም የሚል ምላሽ እንደሰጡኝ ይታወሳል። በምዕራብ ወለጋ ጊምቢ፣ መንዲና ቤጊ ከተሞችም ሰዎች በመንግስት ቁጥጥር ስር እየዋሉ መሆናቸውን ነዋሪዎች ተናግረዋል። የቤጊ ከተማ መጫ አባገዳ የሆኑት አቶ ጌታቸው ተርፋም ባለፈው ማክሰኞ ቁጥጥር ስር መዋላቸውን ባለቤታቸው ወይዘሮ አልማዝ በንቲ ገልጸዋል።
ትፈለጋለህ ብለው ይዘውት ሄዱ። የተያዙት ቤታችን አካባቢ ሲሆን አሁን በመከላከያ ካምፕ ይገኛሉ። ባለቤቴ የደም ግፊትና ስኳር በሽተኛ ናቸው። ሁለቴም የቀዶ ጥገና ሕክምና ተደርጎላቸዋል። አሁን ምግብም አስጠልቷቸዋል። የሚተኙት ብርድ ውስጥ በመሆኑ ያሰጋኛል። ነገር ግን እያደረጉላቸው ያለው ነገር ለክፉ አይሰጥም። ከእሳቸውም ጋር ሁለት ሾፌሮች ታስረዋል። ሁሉም ለምን እንደታሰሩ የማውቀው ነገር የለኝም።
ለወረዳው የስራ አመራሮች ብደውልም መልስ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። የዞኑ አስተዳዳሪ አቶ ገመቺስ ተመስገንም ስልክ አያነሱም። ባለፈው ሳምንት የግንቢ ከተማ አባገዳ አቶ ግርማ መታሰራቸውንም ልጃቸውን ዋቢ አድርገን መዘገባችን ይታወሳል። ለአሜሪካ ድምጽ ሬዲዮ ናኮር መልካ ከነቀምቴ።
ቀጣዩ ዘገባ ደግሞ ወደ አዲስ አበባ ይወስደናል። ገዢውን ኢህአዴግን ጨምሮ ኢትዮጵያ ውስጥ የሚንቀሳቀሱ ተፎካካሪ ፓርቲዎች በመካከላቸው የሚካሄደው ውይይት በሚመራበት ሥርዓትና ደንብ ላይ ተወያይተው ተስማምተዋል። የተፎካካሪ ፖለቲካ ፓርቲዎች አንዳንድ አመራር አባላት ስጋትና ተስፋቸውን ለቪኦኤ አካፍለዋል። መለስካቸው አማሃ ዝርዝሩን ልኳል።
ዛሬ በኢንተርኮንቲኔንታል ሆቴል ከረፋዱ 3 ሰዓት እስከ 11 ሰዓት በቆየ ስብሰባ በኢትዮጵያ የሚገኙ ተፎካካሪ ፖለቲካ ፓርቲዎች ከእንግዲህ የሚደረጉ የጋራ ውይይቶቻቸውን የሚመሩበትን ሥርዓትና ደንብ በስምምነት አጽድቀዋል። በብሔራዊ ምርጫ ቦርድ የተዘጋጀው ይህ የውይይት አመራር ሥርዓትና ደንብ ረቂቅ በ16 አንቀጾች የተካተተ ሲሆን ተፎካካሪ ፓርቲዎቹ በእያንዳንዱ አንቀጽ እየተከራከሩና እየተስማሙ ነበር ያጸደቁት። በስብሰባው ከተገኙ የአመራር አባላት መካከል ቪኦኤ ጥቂቶቹን አናግሯቸዋል። በመጀመሪያ ያናገርኳቸው የቀድሞ ሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ አልነበረም። አቶ የሸዋስ አሰፋ አጠቃላዩን የስብሰባውን ድባብ በሚከተለው መንገድ ነበር የገለጹት።
ዝብርቅርቅ ያለ መሆኑ የሚጠበቅ ነው። አንደኛ ብዛታችን ራሱ የመጣንበት አሁን ውጪ ለ20-30 ዓመታት ውጭ የነበሩ ሰዎች ሁሉ አሉ። በዚህ በፓርቲ ውይይት ውስጥ ተሳትፈው የማያውቁ ሰዎች ሁሉ አሉ። ለውጡ ችግር የፈጠረባቸው ሰዎች ሁሉ አሉ። ለውጡን እንደ አይን ብሌን የሚጠብቁ ሰዎችም አሉ። ስለዚህ የዚህ ሁሉ አንድ ላይ መሰባሰብ ይሄ የሚጠበቅ ነው። ዞሮ ዞሮ ግን በአጠቃላይ የተስማማንበት ኢትዮጵያ ሕዝብ በሚወስነው ለመተዳደር በሰላማዊ በህጋዊ ለመታገል ትልቅ ስምምነት አለ። እንደውም ሳንነጋገር የተስማማንበት ይመስለኝ ኢትዮጵያ የኢትዮጵያ ፖለቲካ ሪፎርም ውስጥ ነው ያለው፣ እኛም እዛ ውስጥ ነው ያለን የሚል ስምምነት አለ። ስለዚህ የትም መሄጃ የለውም፣ አንድ ነው መንገዱ፣ እሱም ለውጥ ብቻ ነው።
የመላው ኢትዮጵያ አንድነት ድርጅት ምክትል ሊቀመንበር አቶ ሙሉጌታ አበበም ይህን ስብሰባ የተመለከቱት በሚከተለው መንገድ ነበረ።
ዛሬ ደግሞ በተለየ መልኩ ውይይቱ ራሱን ችሎ በህግ እንዲመራ በራሱ በተስማማበት ውስጠ ደንብ እንዲመራ የሚያስተዳድር ውይይቱን የሚመራ ህግ ነው እያየ ነው ያለ ነው። እሱም ጥሩ ነገር ነው ያለው። በዚህ አይነት ሁኔታ በዋናነት እንዲህ ነፍጥ አንስቶ የነበረውም አገር ውስጥ የነበረውም ከሀገር ውጭ የነበረውም አንድ ላይ ተሰባስበን የኢትዮጵያ ልጆች ለኢትዮጵያ ያገባናል እንሰራለን ብለው የሚያስብ ኃይል ሁሉ በአንድ ላይ ተገኝቶ እንዲህ መነጋገር መጀመሩ በራሱ ለኢትዮጵያ የመጀመሪያ ትንሳኤ ነው ብዬ አስባለሁ። ተመለስካቸው
በረቂቁ ላይ የተካሄደውን ውይይት ያመሰገኑት የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ መሪ አቶ መርሻ ዮሴፍ ናቸው። በተገኘው ውጤት ያላቸውን ተስፋና ስጋትም አካፍለዋል።
ፊት ከነበረው ሁኔታ አሁን ያለው በጣም የተሻለ ነው። ይሄ ማለት ግን ተቃዋሚዎቹ ከገዢው ፓርቲ ጋር እኩል ስልጣን ኖሯቸው የተስማሙበት ነገር በሙሉ ውሳኔ ይሆናል ወይንም ደግሞ የአገሪቱን ሁኔታ ተቃዋሚዎች በሚፈልጉት መንገድ ወይም አሁን ባለው አጠራር ተፎካካሪ ፓርቲዎች በሚፈልጉት መንገድ ይሄዳል ማለት አይደለም። በመጨረሻ ላይ ያው ለዚህ ለተወካዮች ምክር ቤት እየቀረበ ህግም የሚሆን ከሆነ በሌላም መንገድ ፖሊሲ የሚወጣበት ጉዳይ ከሆነ እነሱ ናቸው የሚወስኑት። አልቲሜትሊ ግን እኛ ደግሞ ከመገለል ካለመደመጥ ወጥተን አሁን ሐሳባችን ልንገልጽበት ወይንም ልንደመጥ የምንችልበት ሁኔታ ተፈጥሯል። ስለዚህም የተወሰነ ተስፋ ሰጥቶኛል።
የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳም የውይይቱን አካሄድና የተለያዩ ሐሳቦች መነሳታቸውን አንቀዋል። የሰጡኝን አስተያየት ተንተርሼ ጥያቄ አቀረብኩላቸው።
ለወደፊቱ በሀገሪቱ ውስጥ ይደራጃል፣ ስር ይሰዳል፣ ይገነባል ለሚባለው ዴሞክራሲያዊ ስርዓት የሚያሳየው ተስፋ አለ?
ዋል ይሄ ትንሽ ጊዜ መጠበቅ ይፈልጋል። ምክንያቱም እዚህ የፓርቲዎች ውይይት ብቻ ነው። የፓርቲዎች ውይይት ለብዙ ዓመታት ተካሂዷል እዚህ ሀገር። ዋነኛ ለውጡን ዋስትና ያለው ለማድረግ ወሳኝ የሆኑ የተቋማት ጉዳይ ነው። ይሄ እንግዲህ ለወደፊት ምን ይሆናል። አሁን እዚህ ውስጥ የታዘብኩት ነገር እነዚህ ተቋሞች ይለወጣሉ ወይ? ያሰሩናል ወይ? እዚህ የምናወጣው ህግ ብቻ ነው፣ ህግ ብቻ ነገሮች ሊለውጥ አይችልም የሚል ጥርጣሬ በጣም ሰፊ ነው። ኮንሰርን በጣም ሰፊ ነው። በሂደት እነዚህ ነገሮች ተቃዋሚዎቹ በሙሉ ይህንን ህግ የሚያሰሩ ይለወጣሉ ወይ የሚለው የሁሉም ጥያቄ ነው፣ የብዙ ሰው ጥያቄ ነው ያየሁትና የታዘብኩት።
የትግራይ ዴሞክራሲያዊ ትብብር ድርጅትን በመወከል የተገኙት ደግሞ ዶክተር አረጋዊ በርሄ የሚከተሉን አስተያየታቸውን ሰጥተውኛል።
በሀገራችን አዲስ ምዕራፍ እየገባን ነው። ማንም ፖለቲካ ድርጅት እንደ ተፎካካሪ እንጂ እንደ ጠላት ወይም እንደ ተቃዋሚ የሚታይበት ሁኔታ የለም። አሁን ፈለግነውን ሀሳብ ማንሸራሸር እንችላለን። ባለፈው ጊዜ የነበረው ምርጫ እንደምታውቀው ምርጫ ተብዬ ነበረ፣ የምርጫ ቲያትር እንጂ እውነተኛ ምርጫ አልነበረም። ይሄ መደባበቅ አያስፈልግም። ስለዚህ አሁን ግን እውነተኛ ፍትሐዊና ዲሞክራሲያዊ ምርጫ እንዴት መሄድ እንዳለበት፣ ያንን ፍትሐዊ የሆነ ዲሞክራሲያዊ ምርጫ የሚገዙ ሕጎች ምን ምን መሆን እንዳለባቸው፣ እነዚህን በጽሁፍ ብቻ ማስቀመጥ ሳይሆን ጽሁፉንም ወደ ተግባር የሚተረጎምበት አሰራር ሁሉ ዘዴዎች ሁሉ ለመቀየስም ነው እና በጥሩ ሁኔታ እየተካሄደ ነው። በእርግጥ አንዳንድ ጊዜ ይንዛዛል። ከነበረው የፖለቲካ ባህላችን የተነሳ መንዛዛት አለ። ሆኖም ግን አቅጣጫው ወደ አልኩህ ግብ የሚያመራ ስለሆነ ጥሩ ውይይት እየተካሄደ ነው ያለው።
የፕሮፌሰር መረራ ጉዲና አስተያየት ተስፋም ስጋትም ያለው ይመስላል።
በጠበቁት ፍጥነት ደረጃ እየሄደ አይደለ። ግን ዞሮ ዞሮ ዋና ጉዳይ ገዢው ፓርቲ ከሌሎች የፖለቲካ ኃይሎች ጋር ለመደራደር፣ ለመነጋገር፣ ለመወያየት፣ ለመመካከር በሀገሪቱ ጉዳዮች ላይ በምርጫ ጉዳይ ላይ እና በሌሎችም ላይ ፈቃደኛ ሆነው በተወሰነ ደረጃ የፖለቲካ ምህዳሩን መድረኩን መክፈቱ፣ ማስፋቱ፣ ማነጋገር መጀመሩ ጥሩ ነው። በዚህ አይነት ሁኔታ ከቀጠልን እንግዲህ የተሻለ የፖለቲካ ስርዓት ምህዳሩ ለሌሎችም ክፍት በሚሆንበት ደረጃ ለመቅረጽ የተለያዩ ህጎችን እንደገና ለማየት ለማሻሻል እድሉ ያለ ይመስላል። እንግዲህ ገና ከጅምሩ ብዙ ወንዞችን እንሻገራለን ብለን መናገሩ ያስቸግራል። ግን እስካሁን ድረስ ባለው ሁኔታ አያስከፋም፣ ደህና ነው።
በጣም አመሰግናለሁ ፕሮፌሰር።
እኔም ለተሰጠኝ እድል አመሰግናለሁ።
አድማጮች፣ አሁን የመጨረሻውን የመጽሔት ዘገባ እናቀርባለን። በኮንጎ ሪፑብሊክ ምርጫ ያልተጠበቀ ድል ይፋ ሆነ። ባለሥልጣናት ይፋ ባደረጉት የፕሬዝዳንታዊ ምርጫ ውጤት ተቃዋሚ ፌሊክስ ሲሰኬዲ አሸናፊ ተብለዋል። እንዲያሸንፉ ይጠበቁ የነበሩት የጣምራው እጩ ተወዳዳሪ ማርቲን ፋዩሉ ውጤቱ ተጨርብሯል ሲሉ፣ ተንታኞች በበኩላቸው የኮንጎ ሕዝብ በውጤቱ እንደሚያዝን ይናገራሉ። የቪኦኤ ዘጋቢ አኒታ ፓውል ከናይሮቢ አሞስ ዋንጓ ጋር አቀናጅታ የዘገበችውን አዲሱ አበበ ያቀርበዋል።
ከብዙ ጥበቃ የድምፅ መስጫ ጣቢያዎች ለማዘጋጀት ቀናት ካስቆጠሩና ውጤቱ ይፋ ሳይሆን 10 ቀናት ካስጠበቀ በኋላ አሁን በመጨረሻ ኮንጎ አዲስና ያልተጠበቁ ብዙዎችን አጃኢብ ያሰኙ ፕሬዚዳንት ዛሬ ሐሙስ ለሕዝቧ ይፋ አደረገች።
ፕሬዚዳንት ላ ሪፑብሊክ ዴሞክራቲክ ዲ ኮንጎ
ፌሊክስ ቲሸሴኪዲ ጊዜያዊ አሸናፊ ሆነዋል ነው ያሉት የምርጫ ኮሚሽኑ ኃላፊ ኮርኔሊ ናንጋአ። ማርቲን ፋዩሉ ከግማሽ ሚሊዮን የማያንስ ድምፅ እንደነበራቸው ሳይሸሽጉ ለማንኛውም ውጤቱ ሳይጠበቅና ሳይታሰብ እንደ ዱብዳ ነው ይፋ የሆነው። የቅድመ ምርጫ ውጤቱ ግን ለፋዩሉ ነው ድሉን ያቀዳጀው። የቀድሞ የተቃዋሚ መሪ ልጅ የሆኑት ትሸኪዲ ወደ ምርጫ የገቡት ራሱ ዘግይተው ነው። ለማንኛውም ፋዩሉ የምርጫ ውጤቱን ይፋ ያደረጉትን የኮሚሽኑን ኃላፊ የናንጋኦን እወጃ መፈንቅለ ምርጫ ሲሉ ፈርጀውታል።
Considérant que cette attitude de la CENI
የምርጫ ኮሚሽኑ ይህን አይነቱን የምርጫ ውጤት ይፋ ማድረጉ ተአማኒነቱን የሚያሳጣ ብቻ ሳይሆን በአገሪቱ ባለው ብርቱ ተቃውሞና ውጥረት ላይ ቤንዚን እንደማርከፍከፍ ይቆጠራል ነው ያሉት። ውጤቱ ከተገለጠ ጀምሮ ውጥረቱ እያየለ በመህር ላይ እንደሆነ ተስተውሏል። የድምጽ ሰጪዎች ስማቸውን በመርጫ ውጤቱ ዝርዝር ውስጥ ማላገኙትም ውጤቱ ከሚገባው በላይ ዘግይቶ መነገሩ በራሱ ሌላ ጥርጣሬና ውጥረት ፈጥሮ ቆይቷል። የተመረጡ ፕሬዝዳንት የትሸሴኪዲ ቃል አቀባይ የመርጫ ጣቢያቸው ከካቢላ ጋር ድርድር ላይ እንደነበረ ተናገሩ። ይህ ደግሞ የመርጫ ውጤቱን ለመቀየር ቀደም ብሎ የተካሄደ ሴራ እንደነበር ይጠቁማል የሚል ድምዳሜ አስነስቷል። ተንታኙ ክላውድ ካቤምባ በበኩላቸው ምንጊዜም ቢሆን ትክክለኛ ስልጣን የሚገኘው ከመጋረጃ በስተጀርባ ነው ይላሉ።
ኦ ጆሴፍ ካቢላ ዊ ሴድ ዳይሬክትሊ ኦር ኢንዳይሬክትሊ ኢዝ ጎይንግ ቱ ስቴይ ኢን ፓወር።
ጆሴፍ ካቢላ በቀጥታም ይሁን በተዘዋዋሪ መንገድ ስልጣን ላይ እንደሚቆዩ ተናግረናል። በፕሬዝዳንቱ አስተዳደር ውስጥ የሚታሰር ሰው ይኖራል ማለት ነው። ከመጋረጃው በስተጀርባ የሚካሄደው ነገር ካልተሳሳትኩ ያ ለኔ አስፈሪ ነው።
ሌላው ተንታኝ የዓለም አቀፉ ቀውስ አስወጋጅ ቡድኑ ሪቻርድ ሞንኬዮፍ በበኩላቸው የፋዩሉ ደጋፊዎች ይህን ያሆኑ ውጤት እንዲያው ዝም ብለው በጸጋ የሚቀበሉት አይመስለኝም ይላሉ።
There will be a lot of anger. That anger will spill over onto the streets, I'm quite sure.
ብዙ ቁጣ ይኖራል። ቁጣው ደግሞ እርግጠኛ ነኝ ወደ አደባባይ መውጣቱ አይቀርም። ብዙ ሰዎች፣ ብዙ የፋዩላ ደጋፊዎች ፋዩላ እንዳሸነፉ ነው የሚያምኑት። ይህ ደግሞ የቴሺኬዲ ውጤት የተጭበረበረ መሆኑን ይጠቁማል። ስለዚህ ሁኔታው አደገኛ ነው።
ይህ በእንዲህ እንዳለ በአገሪቱ የፖለቲካ ሕይወት ውስጥ ንቁ ተሳትፎ ያላት የኮንጎ ካቶሊካዊት ቤተ ክርስቲያን ዛሬ ሐሙስ እንዳስታወቀችው የምርጫ ውጤቱ ቤተ ክርስቲያኒቱ ካሰባሰበቻቸው 40,000 የምርጫ ታዛቢዎች ቁጥር ጋር አይጣጣምም። ፋዩላ የዚህን የምርጫ ውጤት ሕጋዊነት ይቀበሉ አይቀበሉ ገና ስላላሳወቁ ኮንጎ ለጊዜው ፋታ አግኝታለች ይመስላል። ሕገ መንግሥታዊ ፍርድ ቤትም በጉዳዩ ላይ ውሳኔ ለመስጠት የአስር ቀን ጊዜ እንዳለው ይታወቃል።
አድማጮች፣ ፕሮግራም የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ ነው። የስቱዲዮ ሰዓታችን አሁን 3:38 መሆኑን ያመለክታል። አሁን የደረሱ ዜናዎች አሉ። አዳነች ፍሳዬ ታቀርብልናለች።
ከ319 ሚሊዮን ብር በላይ ጉዳት በመንግስት ላይ አድርሰዋል ባላቸው 8 ግለሰቦች ላይ የኢትዮጵያ ጠቅላይ አቃቤ ሕግ ክስ መሰረተ። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 15ኛ ወንጀል ችሎት የክስ ዶሴ ዛሬ የተከፈተባቸው የብረታ ብረትና ኢንጂነሪንግ ኮርፖሬሽን ዋና ዳይሬክተር የነበሩት ሜጀር ጀነራል ክንፈ ዳኘው፣ ብሪጋደር ጀነራል ጠና ቁርንዲ፣ ኮሎኔል ደሴ ዘለቀ፣ ኮሎኔል ጌትነት ጉዲያ፣ ኮሎኔል ጎይቶም ከበደ፣ አቶ ቸርነት ዳና፣ ሌኒ ብርሃንና ሮመዳን ኢሌኒ ብርሃንና ሮመዳን ሙሳ መሆናቸውን የሀገር ውስጥ የዜና አውታር የሆነው ፋና ብሮድካስቲንግ ዘግቧል። ተከሳሾቹ የተመሰረተባቸው ስልጣንን ያለ አግባብ በመጠቀም ፈጽመውባቸዋል የተባሉ 7 የሙስና ወንጀል ክሶች ሲሆኑ 3ቱ ተከሳሾች ዛሬ ችሎት ፊት በአካል እንዳልቀረቡ ዘገባው ጠቁሟል። ተከሳሾቹ መቃወሚያቸውን ለማቅረብ ለተለዋጭ ቀጠሮ እንዲሰጣቸው የጠየቁ ሲሆን አቃቤ ሕግም ማስረጃዎች ናቸው ብሎ በእንግሊዝኛ ቋንቋ ያቀረባቸው ሰነዶች ወደ አማርኛ ተተርጉመው በአስር ቀናት ውስጥ እንዲቀርቡ ችሎቱ አዞ ጉዳዩን ለጥር 17 2011 ዓ.ም መቅጠሩን ይኸው የፋና ዘገባ አመልክቷል። ምዕራብ ጎንደር ውስጥ በገንዳ ውሃ የተፈጸመውን ግድያ የሚያጣራ ቡድን ወደ አካባቢው እንደሚልኩ የአማራ ብሔራዊ ክልል መንግስት ፕሬዚደንት አቶ ገዱ አንዳርጋቸው አስታወቁ። ርዕሰ መስተዳድሩ ዛሬ ሰጥተውታል ያለውን መግለጫ ጠቅሶ ፋና ባሰራጨው ዘገባ የአንድ የኮንስትራክሽን ድርጅት መኪኖችን አጅበው ሲንቀሳቀሱ ከነበሩ የመከላከያ አባላት ጋር በተፈጠረው ግጭት በጉዳይ ውስጥ ያልነበሩ ሰዎች ጭምር መገደላቸውን መጠቆማቸውን አመልክቷል። በምዕራብ ጎንደር አካባቢ የእርስ በርስ መገዳደል እየቀጠለ መሆኑን የተናገሩት አቶ ገዱ አንዳርጋቸው የክልሉ መንግስት በአካባቢው ሰላም የማስከበር ኃላፊነቱን ለመወጣት ህጋዊና ጠንካራ እርምጃ ለመውሰድ እንደሚንቀሳቀስ ማስታወቃቸውን ጠቁሟል።
አዳነችን ለዜናው አመሰግናለሁ። በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈው ስርጭት ይቀጥላል። እዚህ ገደማ ከአድማጮች የደረሱ አስተያየቶች አሉን። አንድ ሁለቱን እናቀርባለን።
አለሆዜዎች መጀመሪያ የከበረ ሰላምታዬን አቀርባለሁ። ዘወትር አድማጫችን መላኩ ሚሻ ነኝ። የእንኳን አደረሳችሁ መልእክቴን ለማስተላለፍ ነው። የመላው ኢትዮጵያ ሕዝብ እግዚአብሔር አምላክ ኢትዮጵያን የጎበኘ ያመጣልንን ሰላምና ለውጥ አገለብታዊ ለማድረግ እንደ ዜጋ ሁላችን የበጎሳ አማለት እንዲነሳ እናደርግ። እጅ ለእጅ ተያይዘን ይህን ለውጥ ዘለቄታዊና መጪው ትውልድ የሚረከበው እንድናደርግ በእግዚአብሔር ስም እጠይቃለሁ። እንዲህ የእምነታችሁ ደግሞ ጸሉ። እግዚአብሔር ሁሉን ያያልና ከመከራ ህዝባችንን እንዲጠብቅ አሳስባለሁ። መልካም አውደ አመት ይሁንላችሁ። ቪዲዮዎች እንደምታስተላልፉልኝ ባለሙሉ ተስፋ ነኝ። መልአኩ ሚሻ ነኝ ከካናዳ ካልጋሪ። አመሰግናለሁ።
አሁን የአሜሪካ ድምፅ ሬዲዮ የአማርኛ ክፍል ስብሐት ነጋ የሚባል ሰውዬ እየደጋገመ ይናገራል። ከእንግዲህ በኋላ አንተ አርፈ ተቀመጥ፣ ጥረሰኛ ነህ፣ የድሮ ያጠፋውን ጥፋት ይበቃል፣ ይቅርታ ጠይቀህ ለኢትዮጵያ ህዝብ አርፈ ተቀመጥ። እንግዲህ ስልጣኑን ኢትዮጵያ ልጅ ይዘውታል። ኢህአዴግ የሚባል ነገር ኖር አልኖር ለኢትዮጵያች ጉዳያቸው አይደለም። ኢህአዴግ ራሳቸው አንተ የፈጠርከው ነው እና አርፈ ተቀመጥ። የአልጀርሱ ስምምነት ደግሞ መለስ ዜናዊ አክቲቪስት ተብሎ በጉልበት ሂዶ የፈረመው አልጀርሱ ነች። በኢትዮጵያ ነች ተቀባይነት የሌለው ውል ስለሆነ አንተ ያንገበግብሃል፣ ጠፍተሃል። ከእንግዲህ በኋላ ኢትዮጵያኖችን ለቀቅ አድርገ ነው። እግዚአብሔር ይስጥልኝ። አመሰግናለሁ። ተመስገን ወልቃይት ዋሽንግተን ዲሲ።
በሪሶ አሜሪካ ሀብን የር እኛ ዚሻለን ሀገራችን ማለት ነው። ሀብን የር ለማለት ነው። ስለዚህ ቀጥሜ ደግሞ የሚያስተላልፈው ነገር ያኔ ሆያነ ለማራ ህዝቢ በጣም ጥሩ ነው የተሰማቸው። ድሮ ምን ይባል ነበር? ጎንደር ክፍለ ሀገር፣ ወጃም ክፍለ ሀገር፣ ወሎ ክፍለ ሀገር ይባል ነበር። ግን በአሁኑ ጊዜ በያደግ ጊዜ ጠቅላላ ሶስቱ የአማራ ክልል ተብሎ ተጠራ። አማራ የሚባል እኮ የለም አልነበርም ማለት ነው። አማራ ብሎ ጥሩ እድል ነው የሰጣቸው። ግን ይህንን እድል አልፈልግም በማለት ወራንን የሚሉት እየበላሹት፣ አሁን ይሄ ክልል ወሎም እየሄደ ነው ወደ ኦሮሞ እየተቆራረጠ ብሔር ብሔረሰቦች እዛ ውስጥ ያሉትም ራሳቸው ይህንን ያለፈው አመት 17 አመት በሰላም ነው 4 አመት አካባቢ ነው ችግር የተፈጠረው። ራሳቸው የፈጠራቸው ነው አማሮቹ ራሳቸው የፈጠራቸው ችግር ተዘውሮ ወደ እናንተ ነው የሚመጣ ያለ እንደሚመለከተኝ እንደሚመለከተኝ በጣም ልትቸገር ነው።
እኛ ማስተያየት የሰጣችሁትን አድማጮች እናመሰግናለን። ሌሎቻችሁን ጻፉ፣ ተሳተፉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ ቀጣይ ቅንብር እናልፋለን። ኢትዮጵያ ውስጥ ያለውን ያለመረጋጋት አጋጣሚ በመጠቀም ራሳቸውን በገንዘብ ማበልጸግ የሚፈልጉ ሰዎች በጦር መሳሪያ ንግድ ላይ ተሰማርተው ተገኝተዋል ሲሉ የሀገሪቱ ጦር ኃይሎች ምክትል ኤታማዦር ሹም ጄኔራል ብርሃኑ ጁላ ለቪኦኤ ገልጸዋል። ይህ ሁኔታም በተለያየ ቦታ ሕገወጥ የመሳሪያ ዝውውር እንዲኖር መንገድ ከፍቷል ብለዋል። በዚህ ዙሪያ ከጽዮን ግርማ ጋር ያደረጉትን ውይይት የመጀመሪያ ክፍል በአብይ ርዕስ ላይ አቅርበን ነበር። ተከታዩ ቀጥሎ ይቀርባል።
በዚህ ሳምንት ከኢትዮጵያ መከላከያ ሰራዊት ጋር በተያያዘ በሶስት የተለያዩ ክልሎች ሶስት የተለያዩ ጉዳዮች አጋጥመዋል። አንደኛው ጀነራሉ ቀደም ሲል ያብራሩት በምዕራብና በምስራቅ ኦሮሚያ የኦሮሞ ነጻነት ግንባር ታጣቂዎች ናቸው በተባሉ ታጣቂዎች ላይ ተወሰደ የተባለው እርምጃ፣ በትግራይ ክልል ከሽሬ እንደስላሴ አካባቢ ለመውጣት የሞከሩ የመከላከያ ሰራዊት መኪኖች ላይ ወጣቶች ላደረጉት ክልከላ የወሰደው እርምጃ፣ በምዕራብ ጎንደር ገንደውሃና ኮኬት ላይ የወሰደው እርምጃ የተለያየ ነው በሚል ወቀሳ እየቀረበበት ይገኛል። በኦሮሚያ በኩል ኦነግ ንጹሃን እየተገደሉ እንደሆነ በመግለጽ ተቃውሞ አሰምቷል። የአሜሪካ ድምጽ ያነጋገራቸው ቤተሰቦች የተገደሉባቸውም እንዲሁ አቤቱታ አቅርበዋል። በአማራ ክልልም የቀረበው ጥያቄ መኪኖቹ ቆመው ይፈተሹ የሚል ሆኖ ሳለ ጉዳዩን በትዕግስት ማየት ሲገባው ተኩስ ከፍቶ ግድያ ፈጽመዋል የሚል ነው። በትግራይ ክልል ወጣቶች መኪኖቹን ሲያስቆሙ ያሳየውን ትዕግስት አላሳየም በሚልም እየተወቀሰ ነው። መከላከያ ሲታገስና እርምጃ ሲወስድ ያዳላ ነው በሚለው በዚህ አጠቃላይ ወቀሳ ላይ ጄኔራል ብርሃኑ ምላሽ እንዲሰጡ ተጠይቀዋል።
መከላከያው ከሁሉም ብሔር ብሔረሰቦች የወጣ ነው። አሁን ከሪፎርሙ በኋላ ተዋጽኦም የተስተካከለ ነው። የኔ አይደለም የሚለው ህዝብ የለውም። ሁሉም ህዝብ የሱ ነው። አሁን አማራ ላይ እርምጃ ወስዷል የተባለው ትክክል አይደለም። አማራ ላይ የወሰድነው እርምጃ የለም። ኦሮሞ ህዝብ ላይ የወሰድነው እርምጃ የለም። ሽፍታ ላይ እርምጃ ወስደናል። ኦሮሚያ ካነሳን የታጠቀ የተደራጀ ጫካ የሚኖር የመንግስት መዋቅር አፈራርሶ ከተማ የገባ ኃይል ላይ እርምጃ ወስደናል። ይሄ የህግ የበላይነት ነው። አማራ ላይ ደግሞ ታጥቆ የሚንቀሳቀስ ኃይል የለም። ግን እዛም እዚህም ትጥቅ ያላቸው የተደራጁ ከቅማንት ጉዳይ ጋር በተያያዘ ከቅማንትም ከአማራም የተደራጁ እርስ በራሳቸው የሚጋጩ አሉ። እነሱን የመገላገል ስራ ነው እየሰራ ነው ያለ ነው እንጂ አማራ ክልል ላይ የምንወስደው እርምጃ የለም። ቅማንት ላይ የምንወስደው እርምጃ የለም። አማራ ላይ የምንወስደው እርምጃ የለም። የወሰድነውም የለም። ትክክል አይደለም ራሱ ኢንፎርሜሽኑ። ትግራይ ክልል ላይ ለምን እርምጃ አትወስዱም? ሌላውም ላይ አልወሰንም። ትግራይ ላይ ለምን እንወስዳለን? ትግራይ ላይ ደግሞ እነዚህ የሰራዊት ተሽከርካሪዎችን ያገቱ ሰዎች ታጥቀው ተዋግተው አይደለም፣ ወጣቶች ናቸው የወጡት። ወጣቶቹን ጨርስ ወጣቶች ናቸው። ባዶ እጃቸውን ነው በቪዲዮ ማየተሻል። እነሱ ላይ ተኩሶ ነው እየተባለ ያለው። እነሱ ላይ ተኩሶ እነሱን ገሎ ረግጦ ከማለፍ እነሱን አሳምኖ ማለፍ ይመረጣል። ለሀገሪቷ ሰላምም እሱ ይመረጣል። አማራ ላይም እኮ ወጣቱ ወጥቶ በዛ አይነት አፕሮች ሰራዊቱን ያስቆመ የለም እንጂ ቢኖር አንመታም። ለምን እንመታለን? ስለዚህ አማራ ላይ መከላከያ መሄድ የለበትም ብሎ የወጣ ወጣት ባዶ እጁን ያለ የተገደለ የለም። ሁለተኛ ኦሮሚያ ላይ የተገደለ ህዝብ የለም። የተገደለ ሽፍታ ግን አለ። አማራ ክልልም ሽፍታ ካለ የታጠቀ ታጥቆ ሰራዊቱን በተኩስ የሚያስቆም ካለ እርምጃ ይወሰዳል። ትግራይም እንደዛ ካለ እርምጃ ይወሰዳል። የትግራይ ሁኔታ ሌላ ነው። የኦሮሚያ ሁኔታ ሌላ ነው። የአማራ ደግሞ እርስ በርስ ግጭት ነው እና እዛ ያለው ሰራዊት ይህ እርስ በርስ ግጭት ለማስቆም የተሰማራ ነው እንጂ አማራ የህዝብ አመፅ ተነስቶ ወይም መንገድ የሚዘጋ ወጣት ተነስቶ የተላከ ሰራዊት።
በሀገሪቱ አብዛኛውን ቦታ ቀደም ሲል የተነሱት ጉዳዮችን ጨምሮ ከወሰን ጋር የተያያዙና ሌሎች ግጭቶች ተበራክተዋል። እነዚህ ጉዳዮች አዲሱን የጠቅላይ ሚኒስትር አብይ አህመድን አስተዳደር አገሪቱን መምራት እያቃታቸው ለመሄዱ ምልክት ነው ሲሉ አንዳንዶች በማህበራዊ ሚዲያ ላይ አስተያየት ይሰጣሉ። በዚህ አስተያየት ላይ ምክትል ኢታማዦር ሹሙ ምላሽ እንዲሰጡ ተጠይቀዋል።
እነዚህ እዛም እዚህም የሚነሱ የወሰን ግጭቶች ይሁን የማንነት ጥያቄዎች ይሁን የተለያየ ጥያቄ ያላቸው አካሎች የሚነሳለው ጥያቄ ዶክተር አብይ ወደ ስልጣን ከመጣ በኋላ የነበሩ አይደሉም። ለምሳሌ የኦሮሚያና የሶማሌ ግጭት ዶክተር አብይ ከመጣ በኋላ አይደለም። የወልቃይትና የራያ ዶክተር አብይ ከመጣ በኋላ አይደለም። የቤንሻንጉልና ኦሮሚያ ዶክተር አብይ ከመጣ በኋላ አይደለም። አብዛኛዎቹ ችግሮች የቆዩ ኃይል የታፈኑ መልስ ያላገኙ ናቸው። ለውጥ ሲመጣ ዴሞክራሲ መጣ ሲባል ሁሉም ዜጋ እኩል ነው፣ ሁሉም ዜጋ በሀገሪቱ ፖለቲካ በሀገሪቱ ኢኮኖሚ የመሳተፍ መብት አለው ተብሎ ሲፈቀድ እነዛ በታፍኖ የነበሩ ጥያቄዎች ናቸው የፈነዱት እንጂ አዲስ አብይ በመምጣቱ የመጣ አብይ ባስቀመጠው አቅጣጫ የመጣ ግጭት የለም። ይሄ ግልጽ መሆን አለበት። አሁን ለምን ተባባሱ የሚለው ነገር ትክክል ነው። የተባባሱት የታፈነ ጥያቄ ዴሞክራሲ መጣ ሲባል እንፈተዋለን ሲባል አሁኑኑ ካልተፈታ በሚል ትዕግስት በማጣት የተባባሱ ናቸው። እሱ ብቻም ሳይሆን እነዚህ ግጭቶች እንዲባባሱ የሚፈልግ ኃይልም አለ። እኛ ነበርን ትክክል፣ አሁን የመጣው መንግስት ትክክል አይደለም፣ እኛ ጸጥ ለጥ አድርገነው ነበር፣ አሁን ለቀከው የሚሉ ኃይሎችም አሉ።
ስለዚህ የነዚህ ኃይሎች መፈክር ነው የተስተጋባለው ትክክል አይደለም። መጀመሪያ መፍታት ነበረባቸው። ቀደም ሲል ስልጣን ላይ የነበሩ ሰዎች መፍታት የነበረባቸው ናቸው። የሶማሌ እና የኦሮሚያ ክልል ድሮ ነው መፍታት የነበረበት። የሞያሌ ግጭት ድሮ ነው መፍታት የነበረበት። የዛሬ 5-6 ዓመት የነበረ ችግር ነው። የቅማንትና ወልቃይት ጥያቄ የነበረው ዛሬ አይደለም፣ በጣም ብዙ ዓመት አድርጓል። ይሄ አሁን ለምን ተባባሰ ከሆነ ዲሞክራሲያዊ መንግስት መጥቷል፣ አሁን ጥያቄያችን መፈታት አለበት፣ እንዲፈታ ደግሞ መጮህ አለብን፣ መቆጣት አለብን የሚሉ የግሮቹ አፈታት መንገድ ያልተረዱ ኃይሎች አሉ። ለነዚህ ኃይሎች ደግሞ የሚያባብስ ኃይል አለ እና በዚህ ምክንያት የመጣ ነው። ሌላው ዶክተር አብይ ጸጥ ለጥ አድርጎ በጠመንጃ ጥያቄ እንዳታነሱ እንዲል ነው እንደሚፈልገው። እንደዛማ ከሆነ ወደ ነበረበት ተመለሰ ማለት ነው። አሁን ትዕግስት ማጣት፣ የዶክተሩን ትዕግስት ደግሞ ሌሎች እንደ ድክመት እየወሰዱት ለራሳቸው የፖለቲካ ፍጆታ እየተጠቀሙበት ነው። በዚህ መታየት አለበት። የመከላከያ ሰራዊት ጥንካሬው በልጧል፣ በፊት ከነበረውም በልጧል። የሰራዊት ጥንካሬ በምንድን ነው የሚመዘነው? የሰራዊት ጥንካሬ በህዝብ ድጋፍ ነው የሚመዘነው። ድሮ ሰራዊቱ ይወቀስ ነበር በሚወስዳቸው እርምጃዎች፣ ምክንያቱም ሁሉንም ጥያቄዎች እና አመጾች በኃይል ለማፈን የነበረው አመራር ያሰማራ ስለነበረ ህዝቡ ሰራዊቱን አይወድም። ህዝብ የማይወደው ሰራዊት ጠንካራ አይደለም። ህዝብ የሚወደው ሰራዊት ነው አሁን የተፈጠረው። ህዝቡ ይምጣልኝ፣ ችግሬን መከላከያ ነው የሚፈታው የሚል ሰራዊት ነው የተፈጠረው። የተፈጠረው ማለት ሪፎርም ሰርተናል፣ በዚህ ሪፎርም ብዙ የነበሩ ጉድለቶችን በሚያርም አይነት አኳን ሰራዊቱ እንደገና እንዲደራጅ እንደገና ሪኦሬንት እንዲሆን ተደርጓል። በዚህ ምክንያትም ሰራዊቱ ከመቼውም የበለጠ ተጠናክሯል። ለምን ሰራዊቱ አያፍናቸውም? እነዚህ ከሆነ ትክክል አይደለም፣ ለውጡ እንደዛ አይደለም የሚለው በውይይት ይፈታ፣ ችግሮች የወሰን ግጭቶች በውይይት ይፈቱ፣ የማንነት ጥያቄዎች በውይይት በህገ መንግስቱ ይፈቱ፣ እነዚህ ችግሮች ለመፍታት የሚያስችሉ ተቋማት ይገንቡ። ከዛ በኋላ ሁሉም በየፊናው በየተራው በየጊዜው ይስተናገዳል። እስከዛ መገዳደል አያስፈልግም፣ አመፃ አያስፈልግም የሚል ነገር ነው ያለው። አሁን እንደዛ አይነት ነገር ጥሰው የሚፈጠሩ ግጭቶችን ደግሞ በመግደል ማቆም ትክክል አይደለም የሚል አቋም ያለው መንግስት ነው አብይ መንግስት።
በጣም አመሰግናለሁ ለሰጡኝ ሰፋ ያለ ማብራሪያ። እግዚአብሔር ይስጥልኝ።
እሺ፣ አመሰግናለሁ።
አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አሁን ወደ መጨረሻው ቅንብር እናመራለን። ዓመታዊው የጎልደን ግሎብ የሽልማት ስነ ስርዓት በሎስ አንጀለስ ከተማ በበቨርሊ ሂል ባለፈው ሳምንት እሁድ ምሽት ተካሂዷል። እንደ ወትሮው ሁሉ ዘንድሮም ባሳለፍነው የአውሮፓውያን 2018 የዓመቱ ምርጥ ፊልሞችና የቴሌቪዥን ድራማዎች ታይተዋል። ከሁሉም የላቁት ተመርጠዋል። አሉላ ከበደ ቀጣዩን ዘገባ አጠናቅሯል።
ከፍተኛ አድናቆት ባተረፈው ክሬዚ ሪች ኤዥያንስ በተሰኘው ፊልም የተጫወተችው ከኮሪያውያን ወላጆቿ በካናዳ የተወለደችው ሳንድራ ኦህ ከኤንዲ ሳምበርግ ጋር መድረኩን እንድትመራ ስትታጭ የፍርሃት ስሜት አድሮባት እንደነበር፣ በመጨረሻው ግን የለውጥ ኃይል ያለችውን ታዳሚ የማየት ጉጉቷ እሺ እንዳሰኛትና መድረኩንም በጋራ የመምራቱን ኃላፊነት መረከቧን ተናግራለች።
Trust me, it is real because I see you. And I see you. All of these faces have changed.
Black Key Klansman, If Bell Street Could Talk, Star is Born, እና Black Panther እጩ ሆኖ በቀረቡበት የድራማ ዘርፍ Bohemian Rhapsody በአመቱ ምርጥ ፊልምነት ሲመረጥ፣ Rami Malek በዘርፉ የአመቱን ምርጥ ተዋናይ ሽልማት ተቀብሏል።
To Queen. To you, Brian May. To you.
ራሚ ሽልማቱን ሲቀበል በፊልሙ የተጫወተውን ገጸ ባህሪ ፍሬዲ ሜርኩሪንና አጋሮቹን ነበር ለሽልማቱ ያመሰገነው። ዋናውን የድል ጽዋ ለመጎንጨት ባይበቁም ታዲያ በዘርፉ በምርጥ ፊልምነት ከታጩት ከአምስቱ ሶስቱ ጥቁር አሜሪካውያን ተዋናዮች የተጫወቱባቸው ግሩም ፊልሞች ናቸው። በስታር ኢዝ ቦርን ፊልም ላይ ከእውቋ ድምፃዊት ሌዲ ጋጋ ጋር የተጫወተውና የፊልሙም ዲሬክተር ጭምር ነው ብራድሊ ኩፐር፣ አት ኢተርኒቲስ ጌት የተሰኘው ፊልም መሪ ተዋናይ ዊሊያም ደፎ፣ ቦይ ኢሬዝድ የተሰኘው ፊልም መሪ ተዋናይ ሉካሴጅ እና የነጭ አክራሪዎችን ቡድን ሰርጎ የገባ ጥቁር ፖሊስ በመወከል ብላክ ኬ ክላንስማን ላይ የተጫወተው ጃን ዴቪድ ዋሽንግተን የዘርፉ ምርጥ ተዋናይ እጩዎች ነበሩ። ለበርካታ ሽልማቶች የታጨውና ሊያሸንፍም ይችላል የሚል እምነት አሳድሮ የነበረው ስታር ኢዝ ቦርን እና እንዲሁም ክርስቲያን ቤል የቀድሞውን የዩናይትድ ስቴትስ ምክትል ፕሬዚዳንት ዲክ ቼኒን ገጸ ባህሪ የተጫወተበት ቫይስ የተሰኘው ፊልም እንደተጠበቁት አልቀናቸውም። ይሁን እንጂ ክርስቲያን ቤል የኩምክናና ሙዚቃዊ ድራማ ፊልሞች በተወዳደሩበት ዘርፍ የዓመቱን ምርጥ ተዋናይ ክብር ተጎናጽፏል። በዘርፉ ለሽልማት የበቃው ምርጥ ፊልም ደግሞ ግሪን ቡክ የተሰኘው ፊልም ነው። በእጩነት የቀረቡትን ሌሎች ምርጥ ሴት ተዋናዮች ስታር ኢዝ ቦርን ላይ አዲስ ነገር ግን እጅግ ድንቅ ድምፃዊቱን አሊን ገጸ ባህሪ የተጫወተችው ሌዲ ጋጋን በተሰማራችበት በስውር የወንጀል ምርመራ ሥራ ላይ በተፈጠረ ስህተት ሳቢያ ለጸጸት የተዳረገችውና ለ20 ዓመታት ራሷን ስትወቅስና ስትቀጣ የኖረች ወንጀል መርማሪ ገጸ ባህሪ ኤሪን ቤልን ዲስትሮየር በተባለው ፊልም ላይ የተጫወተችውን ኒኮል ኪድማንን ካን ዩ ኤቨር ፎርጊቭ ሚ በተባለው ፊልም ላይ በዚሁ ስም የሚጠራውን የግነት ትረካ የተላበሰ ግለ ታሪክ መጽሐፍ የእውን ዓለም ደራሲ ሊ እስራኤልን ተመስላ የተጫወተችውን መሊሳ መካርቲን እንዲሁም በመጨረሻው ፕራይቬት ዋር በተባለው ፊልም ላይ ስመጥሯን የጦር ሜዳ ዘጋቢ ጋዜጠኛ ሜሪ ኮልቪንን አስደናቂ ሕይወት ተላብሳ የተጫወተችውን ሮዛሙንድ ፓይክን አሸንፋ የዓመቱ ምርጥ ተዋናይነቱ መንበር ለመረከብ የበቃችው ደግሞ ዘ ዋይፍ በተሰኘው ፊልም ላይ ጆን ካስልማንን ሆና የተጫወተችውና በኒውዮርክ የቲያትር መድረኮችና በተለያዩ የሲኒማና የቴሌቪዥን ድራማዎች በድንቅ አጫዋቷ አድናቆትን ያተረፈችው ግሌን ክሎዝ ናት። ግሌን ሽልማቱን ስትቀበል ያሰማችው መሳጭ ንግግርም በፊልሙ የተጫወተቻት ገጸ ባህሪ ለባሏ ስኬት ራሷን የሰጠችበትን ስሜት ዳግም ለታዳሚው ቅርብ ያደረገ ነበር።
Glenn Close, The Wife.
It was called The Wife. I think that's why it took 14 years to get made.
Everyone needs approval, Joe.
I'm thinking of my mom, who really sublimated herself to my father her whole life. And in her 80s, she said to me, I feel I haven't accomplished anything.
በግል ህይወታችን እርካታን ማግኘት አለብን ያለችው ግሌን
We have to find personal fulfillment. We have to fill our, you know, follow our dreams. We have to say, I can do that. And I should be allowed to do that.
ከተመረጡት ደጋፊ ገጸ ባህሪያት ዘርፉ ደግሞ ማሄርሻላ አሊ በድራማው ዘርፍ ግሪን ቡክ በተሰኘው ፊልም አሸናፊ ሲሆን ኢፍ ቤል ስትሪት ኩድ ቶክ በተሰኘው ፊልም ላይ ሻሮን ሪቨርስን ሆና ስትጫወት ባሳየችው ድንቅ ትወና በዘርፉ ለሽልማቱ የታጩትን ተፎካካሪዎቿን ፈርስት ማን ላይ የተጫወተችውን ክሌር ፎይን፣ ፌቨሬት ላይ የተጫወተችውን ኤማ ስቶንንና እንዲሁም ቫይስ ላይ የተጫወተችውን ኤሚ አዳምስን አሸንፋለች። The Favorite የተሰኘው ፊልም መሪ ተዋናይ ኦሊቪያ ኮልማንም በኩምክና ወይም ሙዚቃዊ ድራማ ዘርፍ ከሴት ተዋናዮች ጎራ የዓመቱ ምርጥ ተብላለች። በ76ኛው ጎልደን ግሎብ የሲኒማና የቴሌቪዥን ሽልማት ዓመታዊ ስነስርዓት ለአሜሪካንስ ተከታታይ የቴሌቪዥን ድራማ ሲመረጥ የመድረኩ አንዷ ባለሟል ሆና ያመሸችው ቀደም ብለን ያስተዋወቅናት ሳንድራው ኪሊንግ ኢቭ በተሰኘው ተከታታይ የቴሌቪዥን ድራማ የዓመቱ ምርጥ ተዋናይ ተብላለች። ሪቻርድ ማደን ቦዲጋርድ በተሰኘው ተከታታይ ቴሌቪዥን ድራማ፣ አንጋፋው ተዋናይ ማይክል ዳግላስ ለካሚንስኪ ሜትድ በተባለው ሙዚቃዊና የኩምክና ዘርፍ ተከታታይ ቴሌቪዥን ድራማ የምርጥ ተዋናይነቱን ሽልማት ተረክበዋል። የዓመቱ ምርጥ ዲሬክተር ደግሞ ሮማ የተሰኘው የኔትፍሊክስ የቴሌቪዥን ድራማ አዘጋጅ አልፎንሶ ኮራን ነው። በፊልምና ሙዚቃ ቀመሩ ጎራ ደግሞ ጀስቲን ሆርዊትስ ለፈርስት ማን በቀመረው አዲስ ሙዚቃ ሌዲ ጋጋ በተዋናይነት በተጫወተችበት ስታር ኢዝ ቦርን የተሰኘው ፊልም ያቀነቀነችውና ከሙዚቃ ደራሲያኑ ማርክ ሮንሰን፣ አንድሩ ዋይት፣ አንቶኒ ሮዞማንዶ ጋር የደረሰችው አዲስ ዜማ ሻሎ በ2019 የጎልደን ግሎብ አሸናፊ ሆኗል። እነሆ ዜማውን።
አሁን ይህ የዜና ማጠቃለያ እናነባለን። ከ319 ሚሊዮን ብር በላይ ጉዳት በመንግስት ላይ አድርሰዋል ባላቸው 8 ግለሰቦች ላይ የኢትዮጵያ ጠቅላይ አቃቤ ሕግ ክስ መሰረተ። ምዕራብ ጎንደር ውስጥ በገንዳ ውሃ የተፈጸመውን ግድያ የሚያጠራ ቡድን ወደ አካባቢው እንደሚልኩ የአማራ ብሔራዊ ክልል መንግስት ፕሬዚደንት አቶ ገዱ አንዳርጋቸው አስታወቁ። የኮንጎ ዲሞክራሲያዊ ሪፑብሊክ የምርጫ ባለስልጣኖች በብሔራዊ ምርጫ ያሸነፉት ፌሊክስ ሽሲዲ ናቸው በማለታቸው ቁጣንና ግርምትን አስከትሏል። የምርጫው ሂደት መዛባት ጥርጣሬና ትርምስ የታከለበት እንደነበር ተገልጿል።
ከድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ የሚያስተላልፈው ስርጭት እዚህ ላይ አበቃ። ነገ አርብ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። ¶¶